ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ምሽት ግንቦት 28 2014 ዓመተ ምህረት ዝግጅታችን ጀመረ። ለኢትዮጵያውያን ህክምና ባለሙያዎች የሀገራቸውን የጤና ዘርፍ ለማደርጀት በምን መልኩ አስተዋጽኦ ማድረግ ይችላሉ?
ሀገር የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክቱት የሚችሉት አስተዋጽኦ በጣም ብዙ ነው እና መሳተፋቸው እጅግ በርካታ ጥቅሞች አሉት።
በኢትዮጵያ ህክምና ማህበር አመራርነታቸው ሐኪሞች ለኢትዮጵያና የጤና ወግ በተሰኙ ማህበረሰብ ተኮር ዘመቻዎችና አገልግሎቶች የሚታወቁትን ዶክተር ፍጹም ጥላሁንን ነው የሰማናቸው። በጉዳዩ ላይ የተደረገውን ከዘም ያለ ውይይት በምሽቱ እናስደምጣችኋለን። የተጎዱ ሴቶችን መንፈስ ለሚያድሰው የደስታ መንደር የነሄልዝ ስለተሰኘው ጤና አገዝ አገልግሎት የሚነግሩን ዘገባዎችና ሌሎች ጉዳዮች በምሽቱ መሰናዷችን ተካተዋል። ተናስተልኝ እንደምን አመሻችሁ የተከበራችሁ አድማጮች፣ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ጽዮን ግርማ ደግሞ የዕለቱ መሰናዶ አዘጋጅ ናት። እስከ ምሽቱ 4 ሰዓት አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ መንግስት በእስር ላይ ለሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝና ሌሎች በእስር ላይ የሚገኙ በርካታ ጋዜጠኞች ህጋዊ አካሄዶችን በመከተል ፈጣን ፍትህ እንዲሰጥ ጋዜጠኛ ተመስገን ደሳለኝንም በአስቸኳይ ተገቢውን ህክምና እንዲያገኝ እንዲያደርግ ጠየቀ። ጋዜጠኛ ተመስገን ደሳለኝ ፖሊስ ጣቢያ ውስጥ በተፈጸመበት ድብደባ አይኑና በጎድን አጥንቱ ላይ ጉዳት እንደደረሰበትና ምንም እንኳን የፖሊስ ጣቢያው ሐኪም በውጭ እንዲታከም የጻፉለት ቢሆንም ህክምና ግን ሊያገኝ እንዳልቻለ ኢሰመጉ ማረጋገጡን ዛሬ ባወጣው መግለጫ ጠቅሷል። ኢሰመጉ ሀገር አቀፍና ዓለም አቀፍ የሰብአዊ መብቶች ህጎችንና ድንጋጌዎችን በመጥቀስ በጋዜጠኛ ተመስገን ደሳለኝ ላይ ድብደባ የፈጸሙ የፖሊስ አካላት በአስቸኳይ በህግ ተጠያቂ እንዲሆኑና በሌሎች እስረኞች ላይ መሰል ድርጊቶች እንዳይፈጸሙ አስፈላጊ ቅጣትን በማሳለፍ እርምጃ እንዲወስዱ እንዲደረግ ጠይቋል። አያይዞም ፖሊስ ጣቢያዎች በእስር ላይ የሚገኙ ሰዎች ያሏቸውን መብቶች በአግባቡ እንዲያከብሩ እንዲሁም የእስረኞችን ሁኔታ መከታተል ይችሉ ዘንድ ለሰብአዊ መብት ተባባሪ እንዲሆኑ ጥሪ አቅርቧል። ጋዜጠኛ ተመስገን ላይ ድብደባ መፈጸሙን ወንድሙንና ጠበቃውን ጠቅሰን መዘገባችን ይታወሳል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በዚህ ጉዳይ ላይ በሰጡት ምላሽም ስለ ሁኔታው ማጣራት እየተደረገ መሆኑን መግለጻቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰሜናዊ ኬንያ የዋጅር አውራጃ ፖሊስ ጣቢያ ታስረው የሚገኙ 9 ኢትዮጵያውያን ፍልሰተኞችን መጎብኘቱን አስታወቀ። እስረኞቹ በእድሜያቸው ከ18 ዓመት በታች መሆኑንና 4ቱ ደግሞ ሴቶች እንደሆኑ ትላንት ባወጣው መግለጫ ገልጿል። ኢሰመኮ በመግለጫው አያይዞ ህጻናቱ መደበኛ ላልሆነ ፍልሰት የተጋለጡ መሆናቸውን ገልጾ ይህም የሰብአዊ መብቶቻቸው አደጋ ላይ እንዲወድቅ በህገ ወጥ ደላሎችና በሙስና ለተዘፈቁ ባለስልጣናት ተጋላጭ እንዲሆኑ አድርጓል ብሏል። ሌሎች እስከ 18 ዓመት በላይ የሆኑ 18 መደበኛ ያልሆኑ ፍልሰተኞችም በዋጅር እስር ቤት በእስር ላይ እንደሚገኙ ኮሚሽኑ ገልጿል። አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በናይጄሪያ ዋና ከተማ አቡጃ ውስጥ ከአንድ ሃይማኖት መምህር ጋር ተከራክሯል ወይም ኃይለ ቃል ተነጋግሯል በሚል ቅዳሜ ዕለት በደቦ ተቃጥሎ የተገደለውን ግለሰብ በተመለከተ የናይጄሪያ ባለስልጣናት ማጣራት እያደረጉ መሆኑን አስታወቁ። በናይጄሪያ ባለፉት ቅርብ ሳምንታት ውስጥ አንዲት የክርስትና እምነት ተከታይ ሴት የእስልምና እምነትን የሚያጠለሽ ወይም የሚያንቋሽሽ ንግግር ተናግራለች በሚል ከተቃጠለች በኋላ እንዲህ አይነት ክርክር የተለመደ ሆኗል። የአቡጃ ፖሊስ ህዝብ ግንኙነት ኃላፊ ጄ ሶፈኒ አደም ለአሜሪካ ድምጽ በሰጡት መግለጫ ተቃጥሮ የተገደለው የ30 አመቱ አህመድ ኡስማን ያካባቢው ማህበረሰብ የጥበቃ አባል እንደነበር ገልጸዋል። የፖሊስ ባልደረባው እንዳሉትም ኡስማን አቡጃ ሉግቤ አካባቢ ማንነቱ ለጊዜው ይፋ ካልተደረገ የእስልምና እምነት ተከታይ መምህር ጋር ክርክር ውስጥ እንደገባና እየተባባሰ መሄዱን ነው። ከዚያም ወደ 200 የሚጠጉ የእስልምና ሃይማኖት መምህሩ የደቦ ደጋፊዎች ኡስማንን መደብደብ እንደጀመሩና ፖሊሶች ደርሰው ጣልቃ ከመግባታቸው በፊት እንዳቃጠሉት የፖሊስ ባልደረባው ተናግረዋል።
We receive a distress call and then we responded to
በጣም አስጨናቂ የስልክ ጥሪ ደረሰን። ከዚያም ወዲያውኑ የሉግቤን አንድ ዲቪዥን በማስተማራት ምላሽ ሰጠን። በከፍተኛ ሁኔታ በቃጠሎ የተጎዳውን ተጎጂ ደርሰን አግኝተን ወዲያውኑ ወደ ሆስፒታል ወስደነው ነበር። ነገር ግን ሆስፒታል ስንደርስ ሐኪሙ ግለሰቡ መሞቱን አረጋግጠልን ያሉት። በዚህ ድርጊት ተጠርጥሮ የታሰረ አንድም ሰው የለም። በመጨረሻም የመካከለኛው አፍሪካ ሪፐብሊክ እና የካሜሩን ከፍተኛ ባለስልጣናት ከመካከለኛው አፍሪካ ሪፐብሊክ የሚካሄደውን ውጊያ ሸሽተው ወደ ካሜሩን የስደተኛ መጠለያ ጣቢያዎች ሰርገው እየገቡ የሚገኙትን ታጣቂዎች በጋራ ለመዋጋት ስምምነት ላይ ደርሰዋል። የጦር መሳሪያ ዝውውርንም ለመቅጣት ወታደሮቻቸውን በጋራ እንደሚያሰማሩ ገልጸዋል። ባለስልጣናቱ እዚህ ስምምነት ላይ የደረሱት የመካከለኛው አፍሪካ አማጽያንና ታጣቂ ቡድኖች በድንበር ላይ የሚገኙ ከተሞችንና መንደሮችን በመወረራቸውና ለተለያዩ አቅርቦቶች ሲሉ ጥቃት እያደረሱ ስለሚገኙ መሆኑን አስታውቀዋል። አድማጮች ለዜና የተመደበው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት መሰናዷችን ጋር አብራችሁን ቆዩ።
ሲዮን ግርማን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ምሽት ግንቦት 28 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትvoanews የፌስቡክ ገጻችን በቀጥታ ማዳመጥም ትችላላችሁ። ወደ ቀዳሚ ጉዳይ እንሻገር። ትውልደ ኢትዮጵያውያን ተሰማርተው ሙያ አሻራቸውን እየተዉ ከሚገኙባቸው ዘርፎች መካከል አንዱ የጤናው ዘርፍ ነው። በሕክምና ባለሙያነት፣ በመምህርነት፣ ተመራማሪነት አንቱ በተሰኙ ተቋማት ስር የሚሰሩ ትውልደ ኢትዮጵያውያን ገና በማደግ ላይ ያለውን የኢትዮጵያን የጤናን ዘርፍ ይበልጡኑ ለማሳደግ ምን አይነት ሚና መጫወት ይችላሉ? በዚህና በተያያዥ ጉዳዮች ላይ ሐሳባቸውን የሚያካፍሉን እንግዳ ጋብዣለሁ።
ጋበዝኩት ዶክተር ፍጹም ጥላሁን ነው። ዶክተር ፍጹም በሙያው የውስጥ ደዌ ሐኪም ሲሆን በኢትዮጵያ ሕክምና ማህበር ውስጥ በአመራርነት ከመገልገሉ በተጨማሪ የጤና ወግ የተሰኘው ለኢትዮጵያውያን ጤና ነክ መላዎችን የሚያቀብል የሚያስተምር አውታር አጋር መስራች ነው። በተለያዩ ጊዜያት በዘርፉ ባደረጋቸው ማህበረሰብ አቀፍ ዘመቻዎችም ይታወቃል። ዶክተር ፍጹም እንኳን ወደ ስርጭታችን በሰላም መጣ።
አመሰግናለሁ። እንኳን ደህና ቆያችሁኝ። ለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ።
እኛም እናመሰግናለን። እንግዲህ አንተና አጋሮችህ ኢትዮጵያና ኢትዮጵያውያንን በሚመለከቱ ጤና ተኮር ዘመቻዎችና እንቅስቃሴዎች አገልግሎቶች ታውቃላችሁ። በውጭ ሀገራት በተለይ እንደ ዩናይትድ ስቴትስ ባሉ ሀገራት የሚኖሩ ወጣት የህክምና ባለሙያዎች በመሰል ማህበረሰብ አገልግሎቶች ውስጥ መሳተፋቸው አስፈላጊ የሚሆነው ለምንድን ነው ብለህ ታስባለህ?
በአሜሪካም ሆነ በሌሎች ሀገራት የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክቱት የሚችሉት አስተዋጽኦ በጣም ብዙ ነው እና መሳተፋቸው እጅግ በርካታ ጥቅሞች አሉት። ቀጥታ የሆነ ለምሳሌ የስኪል ትራንስፈር ወይም ደግሞ የምናውቀውን ሙያ በተለይ ደግሞ በህክምና ውስጥ በየጊዜ ተሻሻለ የሚመጡ ነገሮች፣ አዳዲስ ነገሮችን እሱን የማሳወቅ የማስተላለፍ እና የማስተማር ስራ ልንሰራ እንችላለን ለስራ ባልደረቦቻችን ለሌሎችም። ስለዚህም በተጨማሪ ደግሞ እነዚህን መረጃዎች በቀላሉ ለህብረተሰቡ እንዲደርሱ በማድረግ ማገዝ እንችላለን። ከዛም ባለፈ ደግሞ ሪሶርሶችን ሞኒተሪም ይሁን እዚህ ያሉ የተሻሻሉ አድቫንስድ የሆኑ ቴክኖሎጂዎችን ወደዛ እንዲገቡ የማድረግ አስተዋጽኦ ለማበረከት ስለምንችል ዳይሬክትሊ መሳተፋችን ብዙ ጠቀሜታ ይኖረዋል ብዬ አስባለሁ።
እንግዲህ ዶክተር ፍጹም አንተና ሌሎች አጋሮች በጋራ በመሆን ሐኪሞች ለኢትዮጵያ ወይንም ዶክተርስ ፎር ኢትዮጵያ በሚል ዘመቻ ውስጥ ተሳታፊ ነበራችሁ። ከዚያ ጎን ለጎን ደግሞ ከዶክተር ኤርሚያስ ካቻ ጋር ሆናችሁ የጤና ወግ የተሰኘ አውታርን መስርታችኋል። ከአንድ ዓመት በላይ ተሻግሯል ይሄ አውታር። እነዚህ እንቅስቃሴዎችና እነዚህ አገልግሎቶች በአሁኑ ሰዓት በምን ደረጃ ላይ ይገኛሉ? እስካሁን ድረስ ያገኛችሁት ምላሽስ ምንድን ነው? በማህበረሰቡ ዘንድስ እየፈጠሩት ነው የምትለው ጠቀሜታ ፋይዳ ምንድን ነው?
የጤና ወግ በአጠቃላይ ከተመሰረተ ኦልሞስት አሁን ወደ 2 ዓመት ሊሆነው ነው። የጤና ወግን ስንመሰርት አላማ አድርገን የተነሳ ነው አንደኛ ቮሉንተሪ ወይም ደግሞ በበጎ ፍቃድ ማገልገልን ልምዱን ማካፈል ነበረና እዚህ ያሉ ባለሙያዎች ጊዜያቸውን የተጣበበ ቢሆን አንድ ሁለት ሶስት ቀናቸውን እንደውም እንደምንም ብለው አጣበው ማስተማር የሚችሉት ነገር ነበር። ሰሙ እንዲያስተምሩ ሌሎች ደግሞ ሞቢላይዝ ልናደርግ የምንችላቸውን ሪሶርሶችን ደግሞ አዘጋጅተን ወደዛ የምንልክበት መንገድ እንድናመቻች የተዘጋጀ ነገር ነውና እስካሁን በጣም ጥሩ እየሄደ ነው። በእኛ በኩል ወደፊትም ከዚህ የበለጠ ትልቅ ቦታ መሄድ የሚችል ፕሮግራም ነው ብለን የምናስበው እና በተለያዩ ዘርፎች ነው። ስለ ጤናው ግን ዲቴል እንመለሳለን። ዶክተርስ ፎር ኢትዮጵያ በዶክተር ምስክር ሺዘ ሰርጅን እና እሷ ያመጣቸው ኢኒሽቲቭ ነበርና ከጤናው ጋር በመተባበር በተለይ በጉዳት በደረሰባቸው በነበሩ ጊዜ በጦርነቱ ጉዳት የደረሰባቸውን አካባቢዎች ወደ ትግራይ፣ ወደ አፋር፣ አማራ ክልል ያሉ የጤና ተቋማት በምን መልኩ ማገዝ እንችላለን በሚል የተነሳና በዛ ጊዜ ብዙ የጤና አገልግሎት ላይ የሚውሉ እቃዎችን ከዚህ ህዝቡ ይዞ እንዲሄድ የማበረታታት ብዙ ስራዎች ተሰርተዋል እና ያም ውጤታማ ነበር ብዬ አስባለሁ። እና በክንጅት ነበር የሰፋ ነው ከጤና ጥበቃ ሚኒስቴር ጋር ከተለያዩ ተቋማት ጋር ከኢትዮጵያ ሕክምና ማህበር ጋር እና ጥሩ ውጤታማ ነበር ብዬ አስባለሁ።
በጣም አመሰግናለሁ። ስለ የጤና ወግ ወደኋላ ላይ መለስ ብለን እንጨዋወታለን። ከዚያ በፊት ግን የዶክተርስ ፎር ኢትዮጵያ ነገር ከተነሳ አይቀር የእንቅስቃሴው አስተባባሪ ከነበረችው ዶክተር ምስክር አባተ ጋር በአንድ ወቅት አጭር ቆይታ አድርጊያለሁ። ስለ አገልግሎቱ አጀማመርና ይዘት ከነገረችኝ መካከል ቀንጨብ አድርገን የተወሰኑ ሰከንዶች ሰምተን እንመለስና ውይይታችን ይቀጥላል።
ከዶክተር ጽም ጥላሁን ኔፍሮሎጂስት የኪድኒ ዶክተር ነው ከሱ ጋር አና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርና ነው። አና ለህክምና ወርከርስ ዩኒቲ እና አንድነት የሚፈጥር አይነት ቮይስ ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው። ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተጋጋሚ ነገር እንዳይኖር ኤፊሽንት እንድንሆን የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ በሜዲካል ሰፕላይ የሆስፒታል እቃዎች፣ የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ ያሉትን ኦፖርቹኒቲዎች እንዲያገኙ ፕላትፎርም በዌብሳይታችን ሰራ።
ቀደም ብለን የሰማናት ዶክተር ምስክር አባተን ነው። ዶክተርስ ፎር ኢትዮጵያ የተሰኘው እንቅስቃሴ አገልግሎት አስተባባሪ እንዲሁም ከመስራቾች መካከል አንዷ ናት። ዶክተር ፍጹም ወደ አንተ ልመለስ። ቀደም ባለው ጊዜ የጤና ወግ ስለተሰኘው አገልግሎታችሁና አውታራችሁ አውርተን ነበረ። በአሁኑ ሰዓት ይሄ አገልግሎት ተስፋፍቶ የሕክምና ትምህርት ማጠናከሪያዎችን መስጠት፣ የምርምር ጽሑፎችን ማወዳደር ላይ ሁሉ ደርሷል። እስካሁኑ መንገዳችሁ ምን ይመስል ነበረ? ከጅምራችሁ እስካሁን በደረሳችሁበት ሂደት የተማራችሁት የኢትዮጵያን የጤና ሁኔታ የህዝቡን ደግሞ የጤና ትምህርት አቀባበል በተመለከተ ያገኛችኋቸው ግኝቶች ምን ይመስላሉ?
ከጀመረ ጀምሮ የነበረ ሂደት ያሳየኝ ነገር ሀሳብና የሆነ ጥር ካለ ሰዎች ሊቀበሉ እና ሊረዱ እንደሚዘጋጁ ነው። ይህን ስንጀምር መጀመሪያ የነበር ነው እኔና ዶክተር ኤርሚያስ ነበር ፖድካስት በማድረግ የተወሰኑ ትምህርቶችን የሚስጥ የሚል ቀለል ያለ ሀሳብ አድርገን ነበር የጀመርነው እና ከዛ ወታይቶችን በማዘጋጀት ስሜ ግን ያለው በጤናው ዘርፍ ላይ ያሉት ችግሮች በጣም ዘርፈ ብዙ ስለሆነ በየጊዜው ይህንን ብናደርግ ሰዎች ደግሞ እንደዚህ ማድረግ ከቻላችሁ ይህንንም ብንጨምር ሲሉ የእኛን ቮሉንተሪዝም የሚያዩ ሰዎች እየተጨመሩ እያደጉ ሄደው አሁን ቤዛችን ኢትዮጵያም ሆኖ እዚህም ሆኖ ነው የምንሰራው እና በርካታ ቮሉንተሮች አብረው የሚሰሩ አሉ። እንደውም አብዛኛው የጤና ወግ ቮሉንተርስ ኢትዮጵያን አሁን ቤዝ ያደረጉት እና ያንን በማየት ከአሁን በኋላ የምናደርገው ነገር እንደ በዘፈቀደ እንዳይሆን ተቋማዊ ነን ብለን በህጋዊ መንገድ ሬጅስተር ቢሆነ ፔንስልቬኒያ ውስጥ አሜሪካ ውስጥ ሬጅስተር ቢሆነ ኖን ፕሮፊት ሆኗል እና እና የሥራ አቅጣጫችንን ደግሞ በዋና ዋና አራት መንገዶች ከፍለናቸው አስቀምጠናቸዋል። አንደኛው ሄልዝ ፕሮሞሽን ወይም ደግሞ ጤናን ማስተዋወቅ ወይም ደግሞ ጤናን ፕሮሞት ማድረግ ነው እና አንዱ እሱን ለህዝቡም ለሥራ ባልደረቦቻችንም ነው። ሁለተኛው ደግሞ ኮሚኒቲ ኢንጌጅመንትን ደግሞ ማህበረሰቡን ማስተባበር እና እንዲህ ለምሳሌ ብለድ ዶኔሽን ድራይቮች እንዲኖሩ ዲሴብሊቲ ወይም ደግሞ አካል ጉዳተኝነት ያለባቸው ሰዎች ከጤና ተቋማት እንዳይገለሉ የሚደረጉ ኢንክሉሲቭነት ወይም ደግሞ አካታች የሆኑ የጤና ስርዓቶች እንዲኖሩ በዛ ዙሪያ መስራት። ሌላው ሜንተርሺፕ የምንለው ደግሞ ከኛ በታች የሚመጡ ጁኒየር ሜዲካል ተማሪዎችም ይሁን ሄልዝ ፕሮፌሽናልስ በምን መልኩ ሌሎችን መንገድ እያዩ የተሻለ መንገድ እንዲወስ በካሪያቸው በስራ እድገታቸውም ይሁን በአጠቃላይ በስራቸው ውስጥ የተሻለ ነገር እንዲሆኑ ሜንተር ማድረግ ጋይድ ማድረግ አንዳችን ከአንዳችን የምናመራርበትን ሜንተርሺፕ ፕላትፎርም ክሬት አድርገናል። አሁን በየሶስት ወሩ ሰዎችን እንቀበላለን። በአንድ ሶስት ወር ውስጥ 200 በላይ ሰዎች እንጌጅ እያደረግን ነው የምንሄደው። ሌላኛው ሜዲካል ኢዱኬሽን ነው። እሱ ይሄ ሌክቸሮችን መስጠት እና ደግሞ በቅርብ ደግሞ የምንጀምረው ሪሰርች እና ኳሊቲ ኢምፕሩቭመንት ፕሮጀክቶች አሉ። የተወሰኑ የተወዳደሩ ሰዎችን የሚያሳዩትን ሪሰርች ወይም ደግሞ ኳሊቲ ኢምፕሩቭመንት ፕሮፖዛላቸውን አይተን ግራንት ማድረግ ያንን ነገር እንዲሰሩበት እንዲገቡበት በፋይናንሻሊ የመደገፍ ፕሮግራሞች አውጥተን በዚህ ዓመት የምንጠቃለል ይሆናል። ሜዲካል ተማሪዎችን ደግሞ ሕክምና ጽሑፎችን እየጻፉ እንዲወዳደሩ እያደረግን ኦልሬዲ እሱ ሁለት ዓመት አድርገነዋል። በጣም ውጤታማ ነበረም። የሚኒስትራፈልን በአፕሮቫል ያለው ባለፈውም ተወዳድሮ ያሸነፉን ተማሪዎች ከዶክተር ሊያ ጋር ሆነን ነበረ ሽልማትም የሰጠናቸው ነው። በእነዚህ አራት አምስት ዋና ዋና አቅጣጫዎች ጥሩ ማሬ ዘናን ብዬ አስባለሁ።
መልካም ዶክተር ፍጹም፣ ወደ ቀጣዩ ጥያቄ ከመሻገር በፊት የጤና ውግ የተሰኘው አውታር ስራ በጀመረበት ሰሞን ከአገልግሎቱ አጋር መስራቾች መካከል አንዱ የሆነው ዶክተር ኤርሚያስ ካቻ ከተናገረው በጥቂቱ አስደምጠን ወደ ውይይታችን እንመልሳለን።
በሳምታ ተረፍት ሲኖረኝ እንዲሁም በረፍት ሰዓቴ ፖድካስቶች አዳምጣለሁ እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉና በአማርኛ ለኛ ህዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። በተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልእክቶችን አያለውና ለምን እኔ ራሴን ነገር ይሄን ነገር ባረግ አብሮኝ የሚሰራ ሰው ባገኝ የሚል ሀሳብ ነው ይሄን ነገር የጀመርኩት እና ፍጹምንም ሄጄ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው።
ዶክተር ኤርሚያስ ካቻን የሰማ ነው የጤናው ጌተሰኘው አውታር አሁን ደግሞ ተቋሙኗል ተባባሪ አጋር መስራች ነው። ወደ ዶክተር ፍጹም ወደ አንተ ለመለስና ብዙ ባለሙያዎች በችሎታዬ እኔም የሆነ ነገር ማድረግ እፈልጋለሁ በልምዴ የሆነ አውታር የሚሳካለት መርሃ ግብር መዘርጋት እፈልጋለሁ ይላሉ። ነገር ግን ስላጀማመሩ እንዲሁም ደግሞ ውጤታማ የሚሆንበትን መንገድ በማወቅና እሱን በመሞከር ጉዳይ እርግጠኞች አይደሉም። እርግጠኝነትን እንዴት ማምጣት ይቻላል? እንዴትስ ነው መጀመር የሚችሉት? ከእናንተ ልምድ ተነስተስ የተወሰኑ ምክሮችንና ሐሳቦችን አቀብለን።
ያነሳው ጥያቄ በጣም ኢምፖርታንት ነው፣ በጣም አስፈላጊ ነው። ለምንድን ነው ብዙ ነገሮች ይጀምሩና ይቋረጣሉ? እና ይህንን ፕሮግራም ስንጀምር የኔም የዶክተር ኤርሚያስ ፍራቸው የነበረው ሌሎች ጊዜ ተጀምረው እንደሚቀሩ ነገሮች እንዲሆን አንፈልግም። ጊዜያችንን ወይም እንትናችንን ሪሶርስ የምናወጣበት ነገር ከሆነ ቀጣይነት ያለው ስትራክቸር ያለው ነገር እንዲሆን እንፈልጋለን ብለን የጀመርነው እና ዋናው ለዛ የሚያስፈልገው ፓሽን ቻለ። ፓሽን ማለት ያው ይህን ነገር ማድረግ ፈልጋለሁ የሚለው ስሜታችን ነው። ፓሽንም ከዲሲፕሊን ጋር ካላያያዝ ነው። ዲሲፕሊን ማለት በየቀኑ ለዛ ነገር ለሚያስፈልገው ነገር የሆነ ነገር መስራት አንድ ጊዜ ሰጥቶ ዞር ማለት አይደለም። በየጊዜው ክትትልና የሚያስፈልገው ነገር ላይ መጨመር ያስፈልጋል። ዲሲፕሊን ካለው ነገሮች ይሳካል። ስለዚህ የጤናው ከጀመረበት እስካሁን ለመቀጠል የቻለው በአንድ ወር ዲሲፕሊን ብዙ ቅዳሜና እሁዶች እዚህ ነገር ያው ጊዜያችንን ማጥፋት አለብን፣ ግን ውጤታማ እንዲሆን እስካሁን ድረስ እንዲቀጥል አድርጓትና ወደፊትም እንዲቀጥል የምንፈልገው ተቋማዊ ይዘት እንዲኖረው ዲሲፕሊን ያስፈልጋል። የምንፈልገው እኔ እና ዶክተር ሚያስን ከኛ ጋር በብዛት የሚሰሩ ከናይት ቢሰው በተለይ ፕሮግራማችንን ኮኦርዲኔት በማድረግ ብዙ የምታግዘን ዶክተር ብሩክ ብዙ አሉ፣ ዶክተር ስንሳይ፣ እነዚህ ሁሉ አይተው የመጡት ለምንድን ነው? በየጊዜው የምንሰራቸው ነገሮች አናቆመም፣ ወይም ደግሞ የአንድ ጊዜ ብቻ አይደለም፣ በተከታታይ ነው ስለምንሰራቸው። ስለዚህ እኛም ባንኖር ቀጣይነት ያለው ተቋማዊ የሆነ ነገር እየመሰረትን የሚለው እና ለሌሎች የምለው የሚጀምሩት ነገር የአንድ ጊዜ የወረት መሆን የለበትም። ሎንግ ተርም ፕላን ያስፈልገዋል። ከዛ ደግሞ ዲሲፕሊን ያስፈልገዋል። በመጨረሻ ደግሞ በመሰረቱ ሰዎች ላይ ዲፔንድ ማድረግ የለበትም። እኔ ባልኖር ከኔስ ባልኖር ሌሎች ዋና አስተባባሪዎች ባይኖሩ ይሄ ነገር የሚቋረጥ መሆን የለበትም። ቀጣይነት ሊኖር ይገባል። ያን ሊኖር የሚችለው ደግሞ ተቋማዊ ነገር ስንገነባ ነው። ስለዚህ እያንዳንዱ ትናንሽ ፕሮጀክት ጀምራቸው መጀመሪያ ጥያቄ ኦኬ፣ አንተ ባትኖር ማን ይሄን ፕሮግራም ራን ማድረግ የሚችለው? ስለዚህ ቅርጽ ይታለን እንዴት ነው መካሄድ የሚችለው? ያንን የሆነ ኦርጋናይዜሽናል ስትራክቸር አስቀምጠን ነው የምንጀምረው ነው። ስለዚህ ሰዎች ቢተኩል እኛ ባንኖር የሚቀጥል ነገር መስራት የምንችለው ዲስፕሊን ሲኖረን እና ኦርጋናይዜሽናል ስትራክቸር ክርስ ሲኖረን ነው ብዬ ነው የማስበው።
መልካም። እንግዲህ ዶክተር ፍጹም ለበርካታ ዓመታት ፔንሳልቬኒያን ጨምሮ በተለያዩ የዩናይትድ ስቴትስ ከተሞች በሕክምና ባለሙያነት አገልግለሃል። በሥራ ልምድህ በስካሁን ቆይታ አሜሪካውያን ሲተገብሯቸው ያያቸው ኢትዮጵያንም ይዋሳቸው በሀገራቸው ቢመክሯቸው ከመጥላቸው ከጤና ጉዳይ ጋር የተያያዙ ሐሳቦች ፍልስፍናዎች ሊሆን ይችላሉ ወይንም ደግሞ የቴክኖሎጂ ውጤቶች መካከል ስለተወሰኑት እስቲ ንገረን።
መጀመሪያ አንድ ትኩረት ተደርጎ እንዲሰራበት ፈልገው ምናልባት ወደ ሕክምና ተቋማት ስንመጣ ሐኪሞችና በታካሚዎችና በፋሚሊዎች መካከል ያለው ንግግር እዚህ በጣም ሪስፔክትፉል በደንብ ኢንፎርሜሽን እንሰጣለን፣ መረጃ እንሰጣለን። በዚህ ምክንያት የታመመው እንደዚህ ነው የሆነው፣ በዚህ ቀን ወደ ቤት ሊሄድ ይችላል፣ የምንሰጠው መድኃኒት እንደዚህ እንደዚህ ነው የሚለውን አይነት በደንብ በዝርዝር ነው። ያ ኮሚኒኬሽን ጋፕ በጣም ያለ ይመስለኛል። አንድ በጣም መሳት አለበት ብዬ ማስበው ብዙም ሰው እኛ ሀገር ባለው ክምና ጥሩ ነገር ቢሰራም እምነት የሚያጎልበት ኮሚኒኬሽን ላይ ብዙ አንሰራም። መጥቶ በቃ ታክሙ ይወጣል እና ከሐኪሞች ወይም ከጤና ባለሙያዎች የሚሰጠው መራ በጣም ጋፕ ስላለው መስራት ያለብን ነገር ታካሚዎቻችንን ወይም ደግሞ የታካሚዎችን ቤተሰቦች በደንብ መረጃ የመስጠት ባህል በደንብ ቢዳብር ደስ ይለኛል። በምስት በኩል ጥሩ ትምህርት አለ። እዚህ ሀገር መጥተው የሚሰሩ ኢትዮጵያ ባለሙያዎች በደንብ ሰክሰስፉል ናቸው። ብዙ ቦታ ላይ ውጤታማ ሲሆኑ እናያለን። እና የሕክምና ትምህርቱ ጥሩ ከሚባሉት ነገሮች አንዱ ነው። ምናልባት በቅርብ ጊዜ ከብዛት አኳያ እንደዚህ አይነት ችግሮች ሊኖሩ ይችላሉ። ግን ብዙ ጊዜ ወደዚህ የሚመጡ ኢትዮጵያ ባለሙያዎች የሚሰሩበት ቦታ ውጤታማ ናቸው። ቴክኖሎጂን በተመለከተ ብዙ ጋፖች አሉ። በእርግጥ ግን ሕክምና ላይ የሚያስፈልጉት ዋና ዋና ቤዚክ ነገሮች ከተሟሉ ቴክኖሎጂን ማሟላት ይቻላል ባይኝ ና አንድ እኛም የምንሰራበት አንድ ነገር ብዙ ሜንተርሺፕ ፕሮጀክትም ካዘጋጀንበት ነገር ይሄ ኮሚኒኬሽን ክፍል ነው እና ሰዎች እምነት እንዲያድርባቸው እዛም በሚደረግላቸው ነገር ደስተኛ እንዲሆኑ የመጀመሪያ ዋ ነገር ኮሚኒኬሽን ነው እና እሱ ላይ መስራት አለብን። ልንሰራም ልንሻሻልም እንችላለን ብዬ ማስበው እሱ ነው።
እጅግ በጣም አመሰግናለሁ ዶክተር ፍጹም ጥላሁን። ትውልድ ኢትዮጵያውያን የኢትዮጵያን የጤና ዘርፍ ይበልጥኑ ለማሳደግ ምን አይነት ሚና መጫወት ይችላሉ በሚለውና በተያያዥ ጉዳዮች ላይ ሀሳብን ስራ ቀበልከን በእጅጉ አክባሪ ነን። በጣም እናመሰግናለን። መልካም ቀን ይሁንልህ። በሌሎች ጉዳዮች በሌላ ቀን ሌላ ውይይት ላይ እንደምንገናኝ አስባለሁ። በጣም አመሰግናለሁ በአድማጮች ስም።
በጣም አመሰግናለሁ እኔም ስለጋበዝከኝ። መልካም ምሽት ለሁሉም አድማጮች።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። እዚህ ጋር በሙዚቃ አረፍ እንበል። አዲስ ለገሰ በቅርቡ የለቀቀው ጥዑም ዜማ ነው፣ እንጃ ይሰኛል።
ታፍታ የንገት አገኘኝ ሆይ የሻጉል ቦታ እንጃምንም ገሆ ያስነካሽኝ ካገር ከሞላ ሰው የምለው አንቺን እንጃምንም ገሆ እኔስ ምን አውቄ መወሰኔ በዛ ባንቺ መነበዬ እንዲያው ምን ይሆን
ከአሜሪካ ድምጽ ጋር ስለሆናችሁ በእጅጉና አመሰግናለሁ አድማጮቻችን። ከታዩ ዘገባ ደግሞ የተጎዱ ሴቶችን መንፈስ ለሚያብሰው የደስታ መንደር ይነግረናል። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ ህመም ያገገሙ ሴቶች ከታዩ ህይወታቸውን ለመምራት የሚያስችላቸውን የስነ ልቦናና የሥራ ፈጠራ ስልጠና ያገኛሉ። ስልጠናው ህይወታቸውን ለመቀየር እንደሚያስችላቸው የሚገልጹት ሰልጣኞቹ የራሳቸውን ህይወት ተሞክሮ በማጋራት ፌስቱላን ለመከላከል ለአካባቢያቸው ነዋሪዎች ግንዛቤ እንደሚፈጥሩም ተናግረዋል። በአረንጓዴ የተሸፈነው የማዕከሉ ገጽታ በቆይታቸው መንፈሳቸው እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ።
ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቃ አካባቢ የሚገኘው ደስታ መንደር በሐምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሐምሊን ፌስቱላ 5 ማዕከላት ህክምና ያደረጉ ሴቶች የስነ ልቦና ህክምናና የሥራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገ ራመምጣቷን የምትገልጸው የ37 አመቷ መልካም ታከለ ትገኛለች።
ሐምሌ ከሚባለው አኪን ቤት ከባህር ዳር ነው የታከሙ። እግዚአብሔር ያቆያቸው ማየንም ብትሞትም ነፍሷን ይማረው። ከብዙ ችግር ነው በሶስት ወር ነው የታከሙ። የተሰራ 3 አመት ነው በወሊድ የተነሳ ነው። ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በሷ ስብሰባ ከተባለ አንቀርም እያልን ነው በየሀገራችን የመጣነው። ደሮ ነኝ መሰለችን አሁንም ቢሆን ከሀገሬ ላይ ደሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከራዬ።
እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም የፌስቱላ በሽታን ስለመከላከል ለአካባቢዋ ነዋሪዎች በመታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች።
እግዚአብሔር ተመስገን እኛ በሶስት ወራችን ድነናል። እኔም አዝም 20 አመት 25 አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንት ወዳጅ ነው ብዬ የቀረብኩ ሰው የጠላኝ ሰዓት አለ። ሌላት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱም ለምን ሀለድም የጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅዴ በቃ ከየታሽገው እንዳይሞቱ ለማስተማር እቅዳለሁ። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛው ነው ይቀራል? እስመሳችን ለምን አንማማርም? እስመሳችን ለምን አንተዛዘዝም? ለምን ሴቶች ቁልቁል እንደፈልን? እስከዛሬው ሳይማር ህዝባችን ሳይማር የተደፈው ይበቃንም?
ካዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች።
በአደገኛ ምጥ ፌስቱላ አጋጠመኝ። ያጋጠመኝ እኔ አላውቅም ነበር ይሄን እክምናውን አላውቅም። ከዛ በፊት 8 ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በኃይል ነው ወደኛል ያንከባከባል። ከዛ ታከምኩ ዳንኩ። ከዳንኩ በኋላ አራተኛ ነው በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ ነበር። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀዩት አሁን ዶሮ ተምሬ ሄጄ ዶሮም ነበር ዶሮ ነበር እንደዚህ አይደለም ያላወቅኩት ብዙ ነገር አውቀያለሁ። ይሄ ለኔ ብቻ አይደለም ለአከባቢው ሁሉ ህውቀቴ ይጠቅመኛል ብዬ ሰራለሁ ሁሉንም ነገር ሰራለሁ።
በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ።
ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ ያሳክማለሁ። የማያደር አለብኝ እናታችን ናት። ወደ አራት ሰዎች ጋር ደራን ጥቻስ ግብቻ አምባሳደርነት ተሹሜ እነሱን አሰልጥኛለሁ እንት ብያለሁ አሳክሚያለሁ። ታክመው አገራቸውን ገብተው ዛሬ እያመሰገኑ ነው ያሉ አራት ሁላ።
እድሜያቸው ከ50 እንደሚልቅ የሚያውቁት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ።
አሁን በደሮ እርባታ እየሰለጠነ ነው ያለነ ያሉትም አሰልጣኞችም ጥሩ ናቸው እየከፈሉን ነው እኛም ወቃት እየወሰርነ ነው። ከደነዛ ያው ለመስራት ነው እና አቅዳችን ማለት ነው።
ወይዘሮ ትግስት ታማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች።
አሁን ላይ በዚህ ግቢ ውስጥ 73 የሚሆኑ ሰልጣኞች አሉ። ከሐረር ከይርጋለም መጡ ባህር ዳር ሴንተራችን ወደዚህ ላካሉ ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው። እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ የራሳችንም ዴይሪ ፋርም አለን። ወተት ልማት እንትን እሱንም አብረው ጎን ለጎን ማስኬድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይሄንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ Women's Hope International ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑት የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹ ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት።
በተለያዩ ሀገር በቀል እጽዋት የተሸፈነውና በአዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስተዋወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞች ይገልጻሉ። በ17 አመቷ በሃምሊን ፌስቱላ ሆስፒታል ህክምና ማድረጓን የምትገልጸው የ36 አመቷ ጥሩ ማዕድ ሞላ ደግሞ የስራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች።
ህክምና ያው እየተከታተሉ ነው። አሁንም ግን ያው ህክምናውን ጨርሻለሁ። ያው እዚህ ነው ያለሁት። አየሩን ቆንጆ ነው። ስሜቴ ምንም ገልጬም አልዘልቀው። ምን ያውን ከዚህ ውስጥ የተቀመጥኩ 19 አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደኩት። ደስታ መንደር ማለት ነው። እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት።
በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትግስት ታብራራለች።
እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድነው? አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን ቢረጋጋ ያደርገዋልና በጣም ቁርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው እዛም ትላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ 7 ሰዓት አካባቢ ተሰባስመው ምሳቸውን ከበሉ በኋላ እዛ ጋር ኢንተርቴን ያደርጋሉ። ብቻቸውን መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበርች በቃ ከህመሜ ማምለጫ ነበር ማረጋ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለና በጣም ፖዚቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበር ዌቲንግ ፔሸንቶች የነበሩትና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ እጅ ስራ ሲሰሩ እዛ አካባቢ ላይ። ሌላው የሚያቁትን ትተውት የመጡትን ነገር የሚያቁት ነገር እዚህም መኖሩ ባዳነት አይሰማቸው ቶሎ ይላመዳሉ።
በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ህክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ሲያሜው በማዕከሉ ለሚገኙ ተገልጋዮች ደስታን ሐሴትን የሚፈጥር ስፍራ ነው። ለአሜሪካ ድምጽ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር።
ከነዚህ ለቀደመው ዘገባ በእጅጉና መሰግናለን። በማዳመጥ ላይ ያላችሁት የአሜሪካ ድምጽ ነው። ገና በሁለት ዓመት እድሜዋ ወደ ዩናይትድ ስቴትስ በመጓዝ ኑሮዋን በዚያ ያደረገችው ቅድስት ተስፋዬ ሕክምና ያጠና ሲሆን ኢትዮጵያ ውስጥ ለስድስት ወር አገልግሎት መጥታ በዚያው ለመክረም ቆርጣለች። ቅድስት የነሄል ዘሰኘ ከስነ ተዋልዶ ጋር የተያዙ እውቀቶች የሚገበዩበት የወሊድ መከላከያና ሌሎች መድኃኒቶች የሚገኙበትና ከሕክምና ባለሙያዎች ጋርም የሚወያዩበት የስልክ መተግበሪያና የጥሪ ማዕከል አስተናግዳለች። ኤደን ገረመው ከየነሄል ዘመስራች ቅድስት ተስፋዬ ጋር ቆይታ አድርጋ ተከታዩን አስተናግዳለች።
ኢትዮጵያውያን ሴቶች የሀገሪቱን ግማሽ የሚሆነውን የህዝብ ቁጥር የሚይዙ ሲሆን ከነዚህ ውስጥ 27 በመቶ የሚሆኑት በ18 አመታቸው ሌሎች 40 በመቶዎቹ ደግሞ በ19 አመታቸው የመጀመሪያ ልጃቸውን እንደሚወልዱ የኢትዮጵያ የህዝብ ጤና ጥናት መረጃዎች ይጠቁማሉ። እነዚህ ሴቶች ታዲያ ያላቸው የስነ ተዋልዶ እውቀት ከሳራ በታች ካሉ ከሌሎች ሀገራት ሴቶች አንጻር እንብዛም ነው ትላለች የነሄል ዘመተግበሪያ መስራችና ስራ አስኪያጅ ቅድስት ተስፋዬ።
አሁን ገና አዲስ ነን፣ ገና early stage startup ነን የምንባለው፣ ግን ጥናታችን almost ከአንድ አመት በላይ የሚፈጀብን ለማወቅ exactly ማን ማንን ለማገልገል እንደምንፈልግ በምን መንገድ ብናደርገው ነው የሚጠቅመው የተሻለ የሚሆነው የሚለውን ነገር በደንብ ጥናት አጥንተን ነው የመጣ ነው። ጥናቱን ስናየው ኢትዮጵያ ብቻ አይደለም ያየ ነው፣ ከሳብሳሃራን አፍሪካ ውስጥ ምን አይነት የሚጎል የትምህርት ወይም የእውቀት ሊደረግ ብለን ስናይ ከሳብሳሃራን አፍሪካ ኢትዮጵያ ዝቅተኛ ስኮር ያመጣው በኖሌጅ ላይ ኢትዮጵያኖች ሴቶች ነበሩ። ከሌላ ቀደም እንደ ከኬንያ፣ ከዩጋንዳ፣ ከታንዛኒያ፣ ከጋና ስናይ እና ይሄ ያለኛ ነገር የሚያስደነግጥ ነው። ይሄን ያክል ፕሌሽን ኖሮ ሴቶች ብዙ ነገር አለማወቃቸው ብዙ ጤናቸውን እየጎዳ እንደሆነ፣ ሁለተኛ ነገር ደግሞ ኢትዮጵያ ላይ 24.4% ሴቶች አሉ አንመት ሚዲ ያላቸው። ይህ ምን ማለት ነው? 24.4% የቤተሰብ እቅድ ያስፈልጋቸው ፕሮዳክት ወይም ኢንፎርሜሽን የላቸውም እና አይጠቀሙም ያስፈልጋቸው ነገር። ስለዚህ ይሄ ምን እያደረገ ነው? ፈርቲሊቲ ሬቱን በጣም ሀይ እያደረገው ነው። ሴቶች ባይፈልጉትን እርግዝና አርግዘው እየወለዱ ነው። ያው እንደምናውቀው ደግሞ እንደዚህ ሲሆን ብዙ ልጆች ከቤተሰብ ውጭ ተወልደው ወይም የጎዳና ላይ ህይወት እንደሚኖሩ እያየን ነው። ይህ እንዳለ ችግር ስለሆነ በእነዚህን እንደ ዋና ነገር አይተን እንዴት አድርገን ነው ፕሮፐርሊ አንድ ሰው ጀመር ሲፈልግ ቀድሞ እንዲያቅድ እንዲያወጣ የሚያስፈልገው መድኃኒት ካለ እሱ እንዲጠቀሙ፣ እርጉዝ ከሆኑም እና ወይም ልጅ መውለድ ካልፈለጉ ደግሞ ፕሮፐርሊ ምን ማድረግ እንዳለባቸው የሚለውን ትምህርቱን በዛ ሴት ያደረገ ነው። ሴቷ ራሷ ምርጫ የእሷ እንዲሆን ሁሉን ነገሯን ራሷ ላይ ራሷ ምርጫ እንዳላት እና የሚያስፈልጋት ነገር ደግሞ ራሷ አውቃ ተምራ የሚጠቀመውን ነገር መጣ ልትጠቀም የሌለው ሀገሮች።
ይህንን ህልም ይዛ የተነሳችው ቅድስት ተስፋዬ ገና በልጅነቷ ወደ ዩናይትድ ስቴትስ በመጓዝ በዛ ያደገ ሲሆን ኢትዮጵያ ውስጥ ለስድስት ወር ያህል አገልግሎት መጥታ በዛው መቅረቷን ትናገራለች። የመጀመሪያ ዲግሪዋን በማህበረሰብ ጤና ሳይንስና ዓለም አቀፍ የጤና ተግባቦት እንዲሁም ሁለተኛ ዲግሪዋን ደግሞ የህክምና ትምህርት መርሃ ግብር ቀርጻ በዩናይትድ ስቴትስ ሰርታለች። ቅድስ የኔ ሄልዝ የሚል ተቋም የከፈተች ሲሆን በዋናነት ተቋሙ ሊሰጣቸው ስላሰባቸው አገልግሎቶች እንዴት አስረዳለች።
ዋናው ቅዳችን የኔ ሄልዝ ላይ ሴቶችን ስነ ተዋልዶ ጤና ማሻሻል ነው። ቴክኖሎጂ ተጠቅመን በሞባይል ስልክ የተሰራ አፕሊኬሽን ሴቶችን አክሰስ እንዲያገኙ ያስፈልጋቸውን መድኃኒቶች የተለያዩ እየሰራን ያለ ነው። አሁን አንደኛው ነገር እኔም እንዳልኩሽ ሐኪም ቤት ውስጥ ነበር የምሰራው። ጤና ላይም ብዙ ነገር ፍላጎቱ አለኝ ለመስራት እና ጳውሎስ እያለው ራሱ ብዙ ችግሩን ሴቶች ላይ በጤና በኩል ያለውን አየዋለሁ። ሴቶች አርግዘውም ሲመጡ መድኃኒትም አለመኖሩ ትንሽ ነገር ባለማግኘታቸው እንደሚቸገሩ ቀጥታው ላይ ነበር። ሁለተኛ ነገር ደግሞ ራሴም ሴት ነኝ። ሴት ስለሆንኩም አቋለ ቻለንጅ የተታየ ነው። አሹራንስ ያስፈልግሽ ወይም ሐኪም ቤቱ ፋርማሲው እንዴት አድርጎ እንደሚያስተናግድ ሴቶችን አየዋለሁ እና እንደ አሜሪካ እኔ እንዳለኩት አልነበረም። የታያለው አቤስ ሁሉም ነገር እንደ ፈለግሽ ታገኛለሽ። ፕሮዳክት አያልቅም። ትምህርትም ካስፈለገሽ ማወቅ ከፈለግሽ የሆነ ነገር በነፃነት ነው የምታገኘው። እዚህ ሀገር ግን ይከብዳል። ከሀገሩ ላይ ያለውም ቻለንጅ አለ። ይኸው ገና እያደገ ያለ ሀገር ነው። ግን ደግሞም ስቲግማም አለው። በሶሳይቲ ያለው ስቲግማ ሴቶች የሚያስፈልጋቸውን ነገር እንዳያገኙ ያደርጋል። ስለዚህ በዛ ምክንያት ለምን ራሴ ራሰዎች ከሆነ ለምን አንድ ነገር ማድረግ አንችልም? እኛ ሁላችንም የጤና ባለሙያ ስለሆነ የሆነ ለቅቀት እንችላለን ብለን ጥናት አጥንተን ከዛ ወደ የኔ ሀውዝን እንድንሰራ አደረገ።
የኔ ሄልዝ በስድስት ቋንቋዎች እንደሚሰራ እና ከዚህ በተጨማሪም ከስልካቸው መተግበሪያውን ማውረድ ለማይችሉም ከማሪስቶፕስ ጋር በመሆን በቀጥታ የስልክ ጥሪ በመቀበል አገልግሎት እንደሚሰጥም ቅድስት አስረዳለች።
ሞባይል አፕሊኬሽን እንድንሰራ ሰርተን ቴስት እንድናደርገው በደንብ ልጆች እንዲጠቀሙ ተደርጎ እንዲሰራ አደረግን። እሱን አሁን ጨርሰን አሁን ደግሞ ወደ ሙሉ ለሙሉ ኦፕሬሽን ለመግባት ነው ቅዳችን። ገና ሙሉ ለሙሉ አልጀመርም ኦፕሬሽን። ግን ዋናው ቅዳችን እንዳልኩሽ ለሴቶች አክሰስ ትምህርት እና ሰፖርት ላይ ለመስጠት ነው። እና ሶስቱ ነገር ምንድን ነው? የሴቶች እውቀትን ስለጠቃቸው ከተሰቂናቸው የሚያጠረክር ፖርታል አፕሊኬሽን ላይ ከዛ ደግሞ ልክ እንደ ፋርማሲ የዲጂታል ፋርማሲ ያለው አፕሊኬሽን ላይ ሴቶች እዛ ላይ ገብተው የሚፈልጉት መድኃኒት ካለ የሚያስፈልጋቸው እቃ ካለ ከዛ ውስጥ እንዲገዙ ያደርጋል። ሾፒንግ ኦንላይን ሾፒንግ ያደርጋሉ። ሶስተኛው ደግሞ ከሜሪስቶፕስ ኢንተርናሽናል የሚባል ትልቅ ምሳለ እዚህ ሴቶች ላይ የሚሰራ ኢትዮጵያ ውስጥ እና ከእነሱ ጋር በመተባበር ኮል ሴንተራቸውን መጠቀም ስለ ሴቶች ሞባይል ስልክ የሌላቸው ካሉ ወይም በስልካቸው መጠቀም ካልቻሉ ደውለው ጠቂቃለቸው መጠቅ ይችላል። የየነርስ አገልግሎት ካስፈለጋቸው በስልክ እሱን ማለት እንዲችሉ ነው የምናደርግ ያለ ነው።
የኔ ሄልዝን ለማቆም ሆነ በተጨማሪ ሴቶች ላይ ያሉትን የመረጃና የመድኃኒት እጥረት ችግሮችን ለመፍታት ይህንን ድርጅት በምታቋቁምበት ጊዜ ያጋጠሟትን ተግዳሮቶች ቅድስት እንዴት ትሰነዝራለች?
ነገር ስንጀምረው እስካሁን ድረስ ያየ ነው አንደኛው በሞባይል አፕሊኬሽን ዳችን ዋናው ሰርቨሳችን ይሄ መሆኑና ኢትዮጵያ ላይ ደግሞ የፖሊሲ ላንድስኬፑ ዲጂታል ላይ እና ዲሊቨሪ ላይ በተለይ ሪሶችን አሁን የሆነ ነገር ሲያዙ ቤታችን ድረስ ለማድረስ እንፈልጋለን በዲሊቨሪ እና ይሄ የዲሊቨሪ እና የዲጂታል አጠቃቀሙ የፖሊሲ ፍሬምወርኩ ገና በጣም ክፍተት ኢትዮጵያ ውስጥ በፋርማሲውቲካል ሰፕላይ ላይ። ስለዚህ ትልቁ ቻለንጅ እንዴት ወለድ ነው ፖሊሲ ያው እንዴት አድርገን ነው አዲስ ነገር ስለሆነ እሱን ነው በመንግስት በኩልም እንዲፈቀድ ማድረግ ሴቶች የሚጠቀሙ አዲስ ነገር ስለሆነ ኢንፎርሜሽን በደንብ ዲስትሪቢዩት ማድረጉ ቻለንጅ ነበረ። ግን አብረን ከጤና ጥበቃ ጋርም ከተለያዩ አካሎች ጋር መወያየት እና እየሰራን ስለሆነ አግዞናል ማስተካከል።
የኔ ሄልዝ ሴቶች የንጽህና መጠበቂያዎችና እንደ ቫይታሚን ያሉ ሌሎች ቀለል ያሉ መድኃኒቶች የሚያገኙበትን አካባቢ የህክምና ጣቢያ መረጃዎችንና ከስነ ተዋልዶ ጋር ተያይዘው ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት እንደሆነና ከሳምንት በኋላም በሰፊው ስራ እንደሚጀምር ቅድስት ተስፋዬ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምፅ የሁድ ምሽት ዝግጅት ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን። ከኢትዮጵያ ወደ ዩናይትድ ስቴትስ ስንመለስ በዩናይትድ ስቴትስ በሚገኙት ስታንፈርድ እና ፕሪስተን ከፍተኛ የትምህርት ተቋማት የሚያስተምሩ መምህራን በጋራ ያካሄዱት ጥናት ነባር ተወላጆች ከሆኑ አሜሪካውያን ይልቅ በስደት ከየትኛውም ዓለም የሚመጡ ተማሪዎች በትምርታቸው ለስኬት እንደሚበቁ ያሳያሉ። ወላጆቻቸው በስደት የመጡ ተማሪዎችም እናትና አባቶቻቸው ከሀገራቸው ይዘውት በሚመጡት የትምርት ደረጃና ለምድ ምክንያት በትምርታቸው የተሻለ ድጋፍ እንደሚያገኙም አመላክተዋል። ይህ ምን ያክል እውነት ነው ስትል ስመኝሽ ቆየ በትምርታቸው ለስኬት የበቁ ትውልደ ኢትዮጵያውያንና ኢትዮጵያውያንን ለማሳያነት አነጋግራለች።
ሮቤል ኡልሰገድ ላለፉት 6 አመታት የሁለተኛ ደረጃ ትምህርቱን ከተከታተለበት የፎርክ ዩኒየን ወታደራዊ አካዳሚ ባለፈው ሳምንት ሲመረቅ በትምህርቱ ከፍተኛ ውጤት ከማስመዝገብ በተጨማሪ የተመረቁ ተማሪዎችን ወክሎ ንግግር አድርጊም ነበር።
First, I would like to thank God for giving me my loving mother who sacrificed so much for me.
በመጀመሪያ ዛሬ እዚህ እንድቆም የረዳችኝን እናቴን እግዚአብሔር ስለሰጠኝ አመሰግናለሁ። በፉማ በነበረኝ የ6 አመታት ቆይታ ይያችሁ የተጓዝኳችሁንና በህይወት የምቆራባችሁን እሴቶች እንድቀርጽ የረዱኝን ቤተሰቦቼን እንዲሁም ጓደኞቼን ስለሰጠኝ አመሰግናለሁ።
ሮቤል በትምህርት ቤት ቆይታው የሚታወቀው በጎበዝ ተማሪነቱ ብቻ ሳይሆን በትምህርት ቤት ውስጥ በነበረው የአመራር ብቃትና ከትምህርቱ ጎን ለጎን በሚያደርጋቸው ተሳትፎች መሆኑን መምህራኖቹም ይመሰክራሉ።
እዚህ ትምህርት ቤት ውስጥ ማስተማር ከጀመርኩ ከ3 አመታት በኋላ ነው ሮቤል ወደዚህ ትምህርት ቤት የገባው። የሚወደድ የ7ኛ ክፍል ተማሪ ነበር። ስነ ጥበብና ቲያትርን አስተምራለሁ። በኔ ክፍል በመማሩ ደስተኛ ነበርኩ። ከትንሽ ልጅነት ወደሚከበር ወደሚወደድና ኃላፊነት ወደሚሰማው ወጣትነት ሲያድግ ማየቴ ከምኮራባቸው ነገሮች አንዱ ነው።
በአሜሪካን ሀገር የሚገኙት ስታንፎርድ እና ፕሪንስተን ከፍተኛ የትምህርት ተቋማት በጋራ ያጠኑት ጥናት ልክ እንደ ሮቤል ከየትኛውም የዓለም ክፍል በስደት ወደ አሜሪካን ሀገር ከመጡ ወላጆች የተወለዱ ወይም በቀጥታ በስደት የመጡ ተማሪዎች ከአሜሪካዊ ወላጆች ከሚወለዱ የተሻለ በትምህርታቸው ለስኬት እንደሚበቁ ያሳያል። እንደ ምክንያትም ስደተኞች ከሀገራቸው ይዘውት የሚመጡት አላማ ጽናትና የትምህርት ደረጃ እንደ ምክንያት እንደሚጠቀስ ያስቀምጣል። የሮቤልናት ወይዘሮ የትናይት እሳቱ እንደ አውሮፓውያን አቆጣጠር በ1987 በስደት ወደ አሜሪካን ሀገር ከመጣች በኋላ በትምህርቷና በሙያዋ የተሳካላት ሲሆን ከሮቤል በተጨማሪ ታላቅ ወንድሙንም ለተመሳሳይ ስኬት እንዴት ማብቃት እንደቻለች እንዴት አስረዳለች።
እኔ ልጆች ጋይድ ያደረኳቸው በቃ የሚፈልጉትን አውቃለሁኝ ወይም ጠይቃለሁኝ። ከዛ ውጪ የሚፈልገው ነገር ምን እንደሆነ ተረድቼ ወደ የሚፈልገው ኢንስቲትዩት ወስዳለሁ። ለምሳሌ ስፖርት ሊሆን ይችላል፣ የማንበብ ባህሪን ለማዳበር ሊሆን ይችላል። የምንፈልጋቸው ነገሮች በሙሉ እጃችን ላይ እንዳሉ ሁልጊዜ አስተውሳቸዋለሁ። ነገር ግን እነሱን ለመጨበጥ ምናልፍባቸው መንገዶች አሉ። እነዛን ለማድረግ ፈቃደኛ ስንሆን ብቻ ነው የምንጨብጠው። እንደ ውጭ ሀገር ዜጋ እንደ ሁለተኛ ዜጋ እንደ ጥቁር ህዝብ ለናሸነፍ ምን ይችላል ሁለቱም ሶስቱም ደግመን ሰርተን በማሸነፍ በማሳየት በማረጋጋት ብቻ ነው እንጂ እኔ ከዚህ ጋር የመጣሁት ለከሌ ከዛ ነው የመጣው ይችላል ምናምን ብለን በመናገር ብቻ ሳይሆን ስራ እንደሚያስፈልጋውና ወርክ ኤቲክሱ ላይ ነው። እኔ ብዙ ነገሮች ከታች ጀምሮ ስታስይዣቸው የነሱ ይሆንና ኖርማል ነገር መስሏቸው ሁልጊዜ አንድ ነገርን ሲመኙ የሚጣበቀውን ከነሱም አብረው እንዲያውቁ አድርጋለሁ።
ይህ ጥረቷ ተሳክቶ ዛሬ ልጆቿ የደረሱበትን ስኬት ስትገልጸው ታዲያ እጅግ በጣም አርኪ ነው ትላለች።
በ23 አመት እድሜ ያለው ትምህርት ቤት ውስጥ ነው ሁለቱንም ልጆቼን ከ7ኛ ክፍል ጀምሮ ፕራይቬት ስኩል ላይ ያስተማርኩትና ትምህርት አሰጣጡም የተለየ ነው። በዛ ሁኔታ ውስጥ አልፈው ልጄ የመጀመሪያው ከኢትዮጵያውያኖች ዝርያ ውስጥ ያንን ትምህርት ቤት ሊደር ሆኖ አስተዳድሮ ከ300 በላይ ተማሪዎችን ቀርጾ የወጣበት ጊዜ ነው። በ18 አመቱ ከኢትዮጵያን ሄሪቴጅ ለመጀመሪያ ጊዜ the number one leader ተብሎ the number one student from the entire school ሆኖ የወጣበት ጊዜ ነው። ሌላኛው ልጄ 21 አመቱ ደግሞ በ120ኛው አመቱን ትምህርት ቤት ሰለብሬት ያደረግ ለመጀመሪያ ጊዜ ከኢትዮጵያዊ ሄሪቴጅ ግራጁዌት ያደረገ ነው። ሁለቱም በራሳቸው አንደኛ ወይም የመጀመሪያ ሆነው የወጡባቸው ነገሮች አሉ።
ወይዘሮ የትናይት ለራሷም ስኬት ሆነ ልጆቿ ዛሬ ለደረሱበት የትምህርት ደረጃ መሰረት የሆናት በኢትዮጵያ ስታድግ በቤተሰቦቿ ውስጥ ለትምህርት ሲሰጥ ያየችው ዋጋና ወደ አሜሪካን ሀገር ከመጣች በኋላ በኖረችበት ህብረተሰብ ትልቅ ቦታ ለመድረስ ትምህርት ያለውን ቦታ በመረዳቷ እንደሆነም ትገልጻለች።
ተሰጠው በጣም ረድቷል። ከአባቴ ጀምሮ የአዲስ አበባ ዩኒቨርሲቲ ምሩቅ ስለሆነ ቤተሰቡ በትምህርት ያምራል። በትምህርት ቤት ውስጥ ገብተው ትምህርታቸውን የጨረሱ ሰዎች ናቸው በቤተሰባቸው ውስጥ ያሉት እንጂ ትምህርት ቤት አልሄድም ብሎ የሚያልሄደ ሰው የለም። አካባቢ ያሉት ሰዎች ናቸው ለእኔ ህይወት መለወጥ ኮንትሪቢዩት ያደረጉት፣ እኔም አይቻቸው እንድለወጥ። ከዛም አልፌ ደግሞ ያለፍኩባቸው ነገሮች ያንን እነግራቸዋለሁ፣ አንዳንዱ እንዴት ከባድ እንደነበረ እስቲል ደግሞ ጥቁር ሰዎች መሆናችሁን እንዳትረሱ እና ጥቁር በመሆናችሁ ደግሞ እስቲል እኔ ቤቢ አራቴ እጥፍ ማሳየት ካለብኝ እናንተ ሁለቴ ማሳየት ሊኖርባችሁ ይችላል። ለምን መስራት እንዳለባችሁ ማወቅ አለባችሁ። ምንም የሚሰጣችሁ ነገር የለም። ኢቨን አቺቭ አድርጋችሁ እንኳን ወደኋላ ልትቀሩ ደሞዝ ላይ ጨመርላችሁ ሁሉ ይችላል። ምክንያቱም እኔ ኤክስፔሪንስ ያደረኩትን ነው የምነግራቸው።
ከቅርብ ጊዜ ወዲህ ሁለቱ የአሜሪካ ፓርቲዎች ከሚከራከሩባቸው ጉዳዮች አንዱ የስደተኞች ጉዳይ ነው። ስደተኞች ወደ አሜሪካ ሲመጡ ሸክም እንደሚሆኑ፣ ለወንጀል መጨመር ምክንያት እንደሆኑና የመሳሰሉ ክሶች ይቀርቡባቸዋል። የስታንፎርድና ፕሪንስተን ትምህርት ቤቶች ጥናት ግን የሚያሳየው እውነታው ተቃራኒው መሆኑን ነው። በኢትዮጵያ የመጀመሪያና ሁለተኛ ዲግሪያቸውን ተምረው ዶክትሬት ዲግሪያቸውን ለማግኘት ወደ አሜሪካን ሀገር ዩኒቨርሲቲ ኦፍ ኦሪገን ያቀኑትና አሁን በሚኒሶታ የሚገኘው ሃምሊን ዩኒቨርሲቲ የኮሚኒኬሽን የትምህርት ክፍል ረዳት ፕሮፌሰር ሆነው የሚያገለግሉት ዶክተር እንዳልካቸው ጫላ በተለይ ስደተኛ ተማሪዎች ለምን ስኬታማ እንደሚሆኑ እንዲህ ያስረዳሉ።
አንደኛው ከኢትዮጵያ ወይም ከሌላም ታዳጊ ሀገራት የሚመጡ ሰዎች የሚመጡበት ምክንያት ትምህርት እድል ፍለጋ፣ የተሻለ ኑሮ ፍለጋ እና በዚህም ከመጡ በኋላ ደግሞ ያለውን እድል አሟጦ ለመጠቀም ያለ ቁርጠኝነት አለ እና በዛ የተነሳ ይመስለኛል።
የሀገሩ ተወላጅ ነባር አሜሪካውያንስ በትምህርት ያላቸው ስኬት ከስደተኛ ተማሪዎች ለምን ያነሰ ይሆናል? ዶክተር እንዳልካቸው ምላሽ አላቸው።
እዚህ ሀገር ደግሞ በነባር የሆኑ ሰዎች ያደጉበት አካባቢ በሁሉ ነገር የተሻለ ነው። የማህበራዊ አገልግሎቱም፣ የትምህርቱም አገልግሎት፣ የጤናውም፣ ሌሎችም እድሎች በጣም ያሉበት ስለሆኑ የነበሩበት አካባቢ ብዙ ጥረት ሳያገኙ በትንሽ ጥረት ብቻ በርካታ ስኬት ማድረግ የሚችሉበት ሁኔታ ነው የተፈጠረው እና በዛ የተነሳ ብዙ ሰዎች አዲስ ከመጡ ሰዎች ጋር የፉክክር ውስጥም አይገቡ። ሌላው ብዙ የአማራጮች አለው እዚህ ሀገር ሰው በትምህርት ብቻ አይደለም፣ ከትምህርት ባሻገር ሌሎችንም የስራ መስኮች ይሞክራሉ፣ ውጤታማ ይሆናል። በዛ የተነሳ ብዙ ትኩረት አይሰጡም። ከኢሚግራንቱ ግን ያለው አማራጭ ትምህርት ነው። በትምህርት ውስጥ ደግሞ የሚፈጠሩ የስራ እድሎች፣ የኮሚኒኬሽን ወይም የተግባቦት ትል እድገቶች አሉ። በዛ የተነሳ ውጤታማ ጎልቶ የመታየት ሁኔታዎች ይፈጠራሉ። ዳታውን የሚያመለክተው ያንን ነው።
ጥናቱን ያጠኑት የኢኮኖሚ ባለሙያዎች እንዳመለከቱት ስደተኞች የሀገሩ ተወላጆች ሊሰሯቸው የማይፈልጓቸውን ስራዎች በመስራት የሀገሪቱን ኢኮኖሚ ክፍተት እንዴት መሙላት እንደቻሉም አመልክተዋል። በቀጣይ አሜሪካ ስደተኞችን በተመለከተ ልትከተል የምታስበውን ፖሊሲ ከመቅረጿ በፊትም በጥናታቸው ያገኟቸው ግኝቶች ግምት ውስጥ እንደሚገቡም ተስፋ ያደርጋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። የአሜሪካ ድምጽ ነው በማዳመጥ ላይ ያላችሁት። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ ምሽት መሰናዶ ባለፈው ቅዳሜ እንደ አውሮፓውያኑ አቆጣጠር ግንቦት 28 ክብረ አበባ ተያያዥ ንጽህና ቀን ታስቦ ውሏል። ይህን ዕለት ምክንያት በማድረግ ቆንጅታዬ አዲስ አበባ ውስጥ የወር አበባ ንጽህና መጠበቂያ በማምረት ስራ ላይ የተሰማረች ስራ ፈጣሪ አነጋግራለች። መሰናዶውን ሰምተን እንመለስ።
ኢትዮጵያ ውስጥ በጣም ችግር አለ። ምክንያቱም በአሁኑ ሰዓት ያለው የኑሮ ውድነትም አለ። በዛ ላይ ደግሞ ተማሪዎች ከክፍለ ሀገር ወደ አዲስ አበባ የሚመጡ ዩኒቨርሲቲ ተማሪዎች አሉ። የቀን ሰራተኛው አለ። ይሄ የሞዴስ ነገር ሁሉንም ይመለከተዋል። በተለይ ከተማ ውስጥ ብቻ ነው እንጂ ይሄ ነገር ተደራሽነት ያለው ክፍለ ሀገር ብትሄጂ አንድ ሴት በሶስት አራት ቀን ከቤት የምትወጣበት ከትምህርት ቤት የምትቀርበት ሁኔታ ነው ያለው። የዋጋው ጉዳይ በቀን በቀን እንኳን ሞዴሱ ሁሉም ነገር በየቀኑ የሚጨምርበት ነው እና ብዙዎቹ አሁን ባለንበት ሁኔታ እንደውም ሶስት አራት ያላት ሴት ያላት ልጆች ከትምህርት ቤት የሚቀሩበት ነው። እንደዚሁም ደግሞ በአሁን ሰዓት አሁን የሚጣለውን 50 ብር አካባቢ ካቅም በላይ ነው። 50 ብሩ ደግሞ ወይላንድ ላስር ቀንም ላይ ተቀማት ይችላል። እንደ ሴቱ ይለያያል። ላይ በቃ ይችላል።
አንቺ የምትኖሪው ከዚህ ቀደም ሆላንድ እንደነበረ አጫውተሽኛል። ኢትዮጵያ ከገባሽ በኋላ በተደጋጋሚ ጥቅም ላይ የሚውል የማይጣል የወር አበባ ንጽህና መጠበቂያ የሚያመርት ኩባንያ መስርተሽ በዚህ ስራ ላይ ተሰማርተሻል። መቼ ነው ይሄን የጀመርሽው? እንዴትስ ወደዚህ ስራ ልትገቢ ወሰንሽ?
ድርጅታችን አምስተል ፋስት ፉድ ቪጂቴብል ማኑፋክቸሪንግ ፒኤልሲ ይባላል። ሁለት አይነት ስራ ነው የሚሰራው። ንጽህናውን እንግዲህ ከድሮ ከነበርኩበት ሁኔታ ላይ አዳሪ ትምህርት ቤት ነበር የተማርኩት። በዛ ጊዜ ካለው ችግርና እኔም ልመጣ ወደ አዲስ አበባ ስመጣ የጫንኩት ነገር የመጀመሪያው ሞዴስና ዳይፐር። እኔ በመጣሁበት ዘመን 2003 አካባቢ ብዙ ሱፐር ማርኬትም የለም፣ ይሄ ሞዴስ የሚጣለውም ኢቨን ብዙ አይደል አልነበረም። እስቲ ቆይ የራሴን ነገር ላድርግ ብዬ ያው ፕላን አወጣሁኝ። ትልቁ ነገር ምንድነው? ማርኬቱ ነበር። ማርኬቱ እንዴት ነው እንደ ሌሎቹ ሞዴስ ገበያ ላይ ሊውል የሚችለው የሚለው ነበረ ትልቁ ማሳመን የታገልኩበት። ኦልሞስት 3 አመት ለህብረተሰብ እንዴት አድርገን የሚለው ነገር ብዙ አጨቃጭቆናል። ምክንያቱም የሚታጠብ ሞዴስ ነው፣ ስትያቸው ጨርቅ ነው ይሉሻል። አንዳንድ ነገር ስኪን ሪሴሽን አንዳንድ ነገር ይሰራልን ስትዩ ብቃቱ የለንም ይሉሻል። ከ3 አመት በኋላ ፓተንት ራይት አገኘሁኝ። የመጀመሪያው የሞዴስ አምራች ተባልኩ። 14 አመት ኦልሞስት ሊሞላኝ ነው። ትግል ላይ ነን። ብዙ ነገር መንግስታዊ መስሪያ ቤቶች ትምህርት ሚኒስቴር እንዲገባበት እንፈልጋለን። ጤና ጥበቃ እንዲገባበት እንፈልጋለን። ገቢዎች ከታክስ ፍሪ እንዲሆን እንፈልጋለን። ከ3 አመት በፊት ዩኒሴፍም ብዙ ነገር ይጥር ነበረ። ይቺ ማንስትሬሽን አጂን ቀን ትመጣለች፣ በሆነው በሻይ ቡና ያልቃል።
ስለዚህ በቂ ትኩረት አላገኘም እያልሽኝ ነው?
አላገኘም።
ይሄንን አንቺ የምታሰሪውን የምታመርችውን የወር አበባ ንጽህና መጠበቂያ ቀደም ሲል እንደውም ነካ አድርገሽው ነበረ። አንዳንዶች የቆዳ ማሳከክ ይፈጥርብኛል የሚል ነገር ያነሳሉ፣ ነገሩም አልተለመደም የሚል ነገር አንስተሽ ነበር እና በምን አይነት መሰራት እንዳለበት መመረት እንዳለበት ይሄንን የመሳሰለውን የቆዳ ችግር እንዳይፈጥር በሚገባ የሚሰራ መሆኑን እንደው ምን ያህል ጊዜ ፈጅቶብሽ እንዴት አይነት ክትትልና ጥናት አድርገሽ በየትኛው መንገድ ማምረት እንደሚገባ እንዴት ልትወስድ ይቻልሽ? በየትኛው መንገድ ሄድሽ?
ኮተንን ነበር የመረጥኩት። ምክንያቱም ገበያ ላይ ሀገራችን በጣም ብዙ ኮተን አምራቾች ነን፣ ኢቭን ኤክስፖርት እናደርጋለን። ጥጥ በደንብ ይመረታል። ምንድነው ግን ለውጦ ማቅረቡ ላይ ነው እኛ ጋር ችግሩ። ፕሮዳክሽን እንዴት አድርገን የሚመች አድርጎ ማቅረቡ ፊኒሽንጉ ላይ ነው ችግሩ። እኔ ላይ ሆነ የነበረው ትልቁ ነገር ያው የንጽህና ነገር ስለሆነ ሴቶቹ፣ እኔም ራሴ ሞከርኩት፣ ብዙ ሰዎች አስሞከርኩኝ፣ ባለሙያም ተሞከረው እና ኮተኑ ፖሊስተር ምናምን ብናደርገው አንደኛ አብዞርቬሽን የለውም፣ ሁለተኛ ኮተኑ ምንም አይነት ሪቴሽን የለውም። እንደ ፓንት ኮተን ፓንቶች ነው የምንጠቀመው። ስለዚህ ተመረመረ። ይሄ ስኪን ሪቴሽን ስሩልኝ ነበረ
የቆዳ ማሳከክ ነገሮች
ከጤና ጥበቃ ጋር ቆዳ አላርጂክ ላይ ሞዴሱ ሰውነትን ሲነካ የማያሳክክ መሆኑን እንዲታወቅ ነበረ የተፈለገው። ትልቁ ነገር እሱን ምንም አይነት የሚያሳክክ እንደሌለበት ጤና ጥበቃ አረጋግጦ ሰጥቶኛል።
መልካም፣
በሱ በጣም እንሰግናቸዋለሁ።
አዲስ አበባ ውስጥ ነው የሚመረተው?
አዲስ አበባ ውስጥ ነው የሚመረተው።
በመጠን ምን ያህል ታመርታላችሁ? ምን ያህል ተጠቃሚ ጋር ይደርሳል?
እኛ አሁን በጣም ብዙ ቦታ ነው ተጠቃሚዎቹ፣ ተማሪዎች አሉ፣ አሁን ደግሞ ብዙ ተፈናቃዮች አሉ፣ ሪፊጂዎች አሉ፣ ሞዴስ የማይስማማቸው ሴቶች አሉ። ብዙ ልበልሽ፣ አሁን መዘዞ ላይ ሰሜን ሸዋ ላይ የዛሬ 10 አመት አካባቢ ወንድም ፋውንዴሽን የሚባል አለ። እሱም እንደነገርኩሽ ትምህርት ቤቶች ላይ ነው የሚሰራው። በጣም ብዙ ነገር ላይ ብዙ ነገሮች ተሰርቶላቸዋል። ተማሪዎች ላይበራሪ ያላቸው፣ ገርልስ ክለብ አላቸው፣ የመጸዳጃ ቦታ አላቸው። በተጨማሪ ሞዴስ ይሰጣቸዋል፣ የሚታጠብ ሞዴስ ማለት ነው። ድሮ አንድ ተማሪ 3 ቀን 4 ቀን አመመኝ፣ ሆዴን አመመኝ ወይም አልችልም ብላ ምትቀር ናት። አሁን ግን 3 ቀን ደግሞ ውጤታቸው እንደዛው ይቀንሳል። አሁን ግን ተማሪዎቹ ሪዛልታቸው ወደ 90 ቤት ነው የገቡት። ዩኒቨርሲቲ ድረስ የገቡ ተማሪዎች አሉ።
የማሪዮድ የወር አበባ ንጽህና መጠበቂያ መስራች ወይዘሪት መቤት ታደሰ ታምሩ ጋር የተደረገው ውይይት አላበቃም። ቀሪውን ክፍል በሌላ ጊዜ ይዘን እንመለሳለን። ለዛሬው እናመሰግናለን።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች በዚሁ ተጠናቀዋል። ዘገባዎቹን በማስተናዳት አብረውን ከተሳተፉት መላ የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። የምንሰናበታችሁ በተወዳጁ ድምጻዊ ሚካኤል በላይነህ አሸንፈ በተሰኘ ሙዚቃ ነው። መልካም ምሽት ይሁንላችሁ።